ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን በኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በመጽሐፈ ምሳሌ ምዕራፍ 4 ከቁጥር 10 እስከ 11 ላይ በመከራ ቀን በተላላ ጉልበት ጥቂት ነው፣ ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን በሚለው መሰረታዊ ሐሳብ ላይ የተመሰረተ ይሆናል። ውድ አድማጮች ሁላችንም እንደምናውቀው ዛሬ በሀገራችንና በህዝባችን ላይ እየደረሰ ያለው መከራና ሰቆቃ ሁላችንንም ረፍት የነሳን በቀንም በሌሊትም ልባችንን ያዘ በቁጭትና በሐዘን ውስጥ የከተተን ጉዳይ እንደሆነ እናውቃለን። አሁን ያለንበት ሁኔታ እስከዛሬ ካለንበት ሁኔታ ሁሉ ይልቅ እጅግ የከፋና መዘዙ ጥልቅና ጠንካራ ተግዳሮቶችን የሚያስከትል ባህሪ እንዳለው ስመለከት በጉሌ እንደ ኢትዮጵያዊ ብዙ ስጋት እንዲያድርብኝ ያደርገኛል። እኔን የሚያሳስበኝ ዋናው ምክንያት ምን እንደሆነ መግለጥ ይኖርብኛል። በሀገራችን የተደረገውን ለውጥ በብዙ ደስታና በብዙ ተስፋ በርካታ ሰዎች የተቀበሉበት ጊዜና የነበረው ሁኔታ ሁሉ ይታወቀናል። በዚያን ጊዜ በሬዲዮን አቀረብኳቸው ተከታታይ መልእክቶች ነበሩ። እግዚአብሔር የምድራችንን ችግር ንጉስ ዳዊት እንደተናገረው ነፍሴን መለሳት ስለስሙን በጽድቅ መንገድ መራኝ የሚለውን ሐሳብ ተመርኩዤ ተከታታይ ትምህርት አስተምሬያለሁ። ምድራችን ብዙ ውስጣዊ ቁስሎች አሏት። በዘር፣ በሃይማኖት፣ በባዕድ አምልኮና በሰይጣናዊ አሰራር በርኩሰት እግዚአብሔር የሚያዝንብን ብዙ በርካታ በደሎች በመካከላችን ይታያሉ። ሐዋርያ ጳውሎስ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለበት ህሊና ትኖረኝ ዘንድ ተጋለሁ እንዳለው የኔም ህሊና በልጁ ወንጌል ለማገለግለው አምላክና ወንጌልን ለሚሰማው ህዝብ ተጠሪነት እንደሚኖርብኝ ስለማምን እንደዚህ ያለ መከራ በመድራችን ላይ በደረሰበት ጊዜ ዝም ብዬ የወንጌልን ቃል ለሰማውትና ለሚሰማኝ ነገር ሁሉ ባዕድ ሆኜ ማስተማር እጅግ ይከብደኛል። በሬዲዮንም ሆነ በቤተክርስቲያን ለማቀርበው የወንጌል ስርጭት እየተዘጋጀው ሳለ ህሊናዬ ከሀገሬ ህዝብ ህሊና ጋር የተሳሰረ በመሆኑ ህዝባችን የሚያልፍበትን ይህንን ሰቆቃና መከራ ችላ ማለት ፈጽሞ የማይቻል ሆኖ አየዋለሁ። በምድራችን የሚሰማውን ትካዜ፣ በህዝባችን የሚደርሰውን ጉዳትና ስጋት ስመለከት በጣም ብዙ ሸክም በመንፈሴ ውስጥ ይሰማኛል። በዚህ ጉዳይ እንደ ወንጌል አማኝ እንደ ክርስቶስ ደቀ መዝሙር ተቀዳሚ ድርሻዬ በእግዚአብሔር ፊት መጸለይና መለመን እንደሆነ በጽኑ አምናለሁ። እንዲህ የመሰለውን ችግር ሊፈታም ሆነ መልስ ሊሰጠን የሚችል እንደ እግዚአብሔር ያለ ማንም ስለሌለ በዚህ ጉዳይ የእርሱን ፊት አለመፈለግ በጣም የሚያስጠይቅ እንደሚሆንም አውቃለሁ። የአምላክ ቃል እንደሚያስተምረን እስራኤላውያን በምርኮኝነት ተግዘው በባቢሎን ይኖሩ በነበረበት ዘመን ከአይሁዳውያን መካከል ለንጉሥ አርጤክስስ ሚስት እንድትሆን የተመረጠችለት አስቴር የምትባል አንዲት አይሁዳዊት ወጣት ሴት ነበረች። አስቴርን እንደ ልጁ አድርጎ ያሳደጋት ሞርዶኪዮስ የሚባለው ሰው አባቱ አጎቱ የሆነ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ሞርዶኪዮስ በአይሁዳዊ እምነቱና አቋሙ ሃማ በሚባል በንጉሱ ባለሟል የተጠላ ሰው ነበር። ሃማ ከንጉሱ የፈለገውን ጠይቆ የወደደውን የሚያደርግ በመሆኑ መርዶኪዮስን ለመበቀል አይሁድን ለማጥፋት ንጉሳዊ ትእዛዝ በማስወጣት በአይሁድ ላይ ክፉ ዘመቻ እንዲያደርግ ተነሳሳ። ይህንን ክፉ ተግባር ሊያደርግ የፈለገው አስቴር ንግሥት ከሆነች በኋላ ነበረ። አስቴር የአይሁዳውያንን ጉዳይ በንጉሱ ፊት ለማቅረብ ብቸኛ አማራጭ ሆና የቀረበች እርሷ ብቻ ነበረች። ይሁን እንጂ ለአስቴር ይህ ሁኔታ በጣም የሚያሳስባት ቢሆንም በቀላሉ ልታደርገው የማትችለው ሊሆን እንደሚችል መርዶኪዮስ ይረዳል። በዚህ ጊዜ ለአይሁዳውያን መዳን ምክንያት እንድትሆን ፈራታባ ስትል መርዶክዮስ የተናገራት ቃል ሀገራችንን ባሰብኩ ቁጥር በልቤ ይጮሃል። መርዶክዮስ ለንግስት አስቴር ያላት በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል ይላል አስጠነቀቃት። ይቃል ከሀገራችን ውጪ ላለን ሁሉ የሚሆን መመሪያ ይመስለኛል። እኛ ዛሬ ሰላምና ነጻነት ባለበት ሀገር ስላለን በሀገራችን የምንሰማውን ችግር ችላ ብለን የሀገራችንን ህዝብ ጉዳትና ችግር እንዳላዳመጥን ብንሆን በእግዚአብሔር ዘንድ ሊያስጠይቀን ይችላል። ውድ አድማጮች በተለይም በዚህ ሀገር ያለውን ነጻነትና መብት እየተጠቀሙ ህዝባችንን እርስ በርሱ የሚያባሉት ባሉበት በዚህ ዘመን እኛ ብዙ ድርሻ አለን። ይህንን በማሰብ በግልም ሆነ በህብረት የሚሰሩ ስራዎች እንዳሉ አምናለሁ። አያለሁም በሀገርና በወገን ቁጭት የተቻላቸውን ሁሉ በማድረግ ድምጻቸውን ሊያሰሙ ላልቻሉ ኢትዮጵያውያን ወገኖቻችን ድምጽና ጠበቃ የሆኑ ለሚሰሩት በርካታ ሰዎች ስራ ሁሉ ትልቅ አክብሮትና ምስጋናም አለኝ። ከላይ እንዳልኩት ምድራችን አሁን ያለባትን ችግር በጣም ከብዶና ጠንክሮ የሚታይ ችግር እንደሆነ እናያለን። ህዝብን ለማስተዳደር ህግንና ኃይልን በመጠቀም ዜጎች ሀገሬ በሚሏት ሀገር ተዘለው እንዳይቀመጡ ስጋት የሚሆንባቸውን ችግር ሊፈቱና መላ ሊያገኙለት መሪዎች አቅም የሌላቸው ሆኖ ስመለከት እጅግ በጣም ያሳስበኛል፣ ያስደነግጠኛል። የሞቱትን ቤተሰቦች የተጎዱትንና ቤተክርስቲያናቸው የፈረሰባቸውንና ንብረታቸው የተቃጠለባቸውን የሚያጽናና መሪ ጠፍቶ መመልከት ከዚህ የባሰ አሳዛኝና አስከፊ ነገር በሀገር ጉዳይ ማየት የሚቻል አይመስለኝም። በግለሰብ የተቀሰቀሱ ችግሮች በመሪዎች እጅነሽነት መያዙ ትልቅ ሽንፈትና የአቅም ማነስ ምልክት እንደሆነ ይታያል። መሪዎች በህዝብ እንዲወደዱ የተደረጉበትን መልካምና ደግ የሆነው ንግግራቸውና አቋማቸውን እንዲባለ ጊዜ ጠብቀው የሁሉ መሪና የሁሉ አጋር መሆናቸውን በማሳየት ህግን የታጠቁትን ሰይፍና የተሰጣቸውን ስልጣን መጠቀም አለመቻላቸው ለኔ በጣም አሳሳቢና አደጋች የሆነ ችግር ሆኖ ይታየኛል። ህዝብ ከህዝብ ጋር ሊጋጭ ይችላል። አሁን የሚሰማውና የሚታየው ግን እንዲህ አይደለም። የውጭ ሀገር ፓስፖርት ይዘው በመንግስት ጥበቃ የሚደረግላቸው ግለሰቦች በርዕሰ ብሔር አቋምና ውሳኔ ላይ እርምጃ ከመውሰድ ያለፈ ተጽዕኖ ፈጣሪ ሆኖ መታየታቸው የመንግስት ያለህ ብሎ መጮ የማይቻልበት ዘመን ለሀገራችን እንደመጣ ይታያል። እኔ ይህን ችግር ይህ ነገር አስቸግሮኝ እንዲህ ማለቴ የሚያሳስባችሁ ወገኖቼ አንድ ነገር መናገር እፈልጋለሁ። በርካታ ሰዎች ደማቸው ፈሷል። ሁለት ወንጌላውያን በግፍ አንገታቸው ተቆርጧል። አሰቃቂ የመግደል ወንጀል በብዙዎች ላይ ተፈጽሟል። ይህ የሚያሳስበን ካልሆነ ህሊናችን የሞተ ከሆነ ብቻ ነው። በግፍ የተገደሉት ማንም ይሁን ማንም ችግሩ የተቀሰቀሰበትን ሁኔታና እንደመሰለውን ቀውስ የተከናወነበትን ሂደቱን ስንመለከት ለህዝባችን ማን ነው የሚቆምለት የሚለውን ጥያቄ ጠንካራ ጥያቄ ራሳችን ለራሳችን ልንጠይቅ ይገባናል። እኛ ስራችን መጸለይ ነው የምንል በርካታ ክርስቲያኖች እንኖራለን። ቤተክርስቲያንና ማኞች በመጸለይ መፍትሄ እንደሚገኝ ማመናቸው የሚያጠያይቅ አይደለም። ይሁን እንጂ እንዲህ ባለ መንገድ ገፈኞች በህዝብ ላይ የሚያደርሱትን የግፍና የጭከና ስራ መጋለጥና መቃወም ከክርስትና እምነት ጋር የሚጣላ ሆኖ የሚታይበት ሁኔታ ይነሳል። ከዚህ የተነሳ አማኞች ከማንም ሳይጣሉ ማንንም ሳይቃወሙ እንዲሁ በጓዳ አቋማቸውን በጸሎት ለእግዚአብሔር ለምን አይገልጡም የሚል ጥያቄ ይነሳል። የሰውን ጉዳትና ችግር አቅልሎ የተመለከተ ሰው ልቡ በሰዎች ልጆች ላይ የሚደርሰውን መከራና ሐዘን በልቡ የማይከብደው ሰው መላስ በመርገብገብ በሚያወጣቸው ቃላት በሚጸለይ ጸሎት አምላክን እለምናለሁ ማለት ተገቢ አይመስለኝም። ይህ አሁን የሚያነጋግረን የሀገርና የወገን ጉዳይ በቀላሉ የሚታይ አይደለም። በምሳሌ መጽሐፍ ምዕራፍ 24 ቁጥር 10 እስከ 11 ላይ ከላይ ያነበብኩት ቃል በመከራ ቀን በተላላ ጉልበት ጥቂት ነው ወደ ሞት የሚነዱትን ታደግ ሊታረዱ የተወሰኑትን አድን ይላል እግዚአብሔር ቃል። ወደ አድማጮች ይህ የአምላክ ቃል የሚያሰማን ምክር ምንድነው? ግፈኞችና ህገወጦች በሀገሪቱ ውስጥ ህገ መንግስታዊ መብት ያላቸውን ኢትዮጵያውያኖችን ተወልደው በትብታቸው ተቀብሮ በኖሩበት ባደጉበት አግብተው ልጅ በልጅ ሆነው አፍርተው በኖሩበት ሌላ ታሪክ በማያውቁበት ስፍራቸውና ቦታቸው እንደባድ እየተቆጠሩ ሲገደሉ ሲሞቱ እኛ ካልተናገርን ማን ይናገርላቸዋል? እኛ ካልቆምንላቸው ማን ይቆምላቸዋል? ውድ ወገኖቼ የእግዚአብሔር ቃል ምድራዊ መንግስታት ከሚያወጡት መመሪያ ሁሉ ይበልጣል። ከላይ ያየነው ቃል የሚለውን ለልብ ማለትና ማስተዋል ይገባናል። በመረቅ በመከራ ቀን መላላት ማለት ምን ማለት ነው? የሰው ጥንካሬ የሚለካው በሰላምና በምቾት ጊዜ አይደለም፣ በጭንቅ ጊዜ ነው፣ በመከራ ጊዜ ነው። ሰዎች ለሞት በሚነዱበት ሰዓት የሚታደግ ሥራ ለመስራት በእግዚአብሔር ቃል የሚመራ ህይወት አለኝ የምንል ሁሉ መላላት እንደማይገባን አምላካችን እንደሚናገረን ማወቅ አለብን። የእግዚአብሔር ቃል የሚናገራቸው ኃይለ ቃላት በቀላሉ የምናልፋቸው አይደሉም። ወደ ሞት የሚነዱትን ታደግ ይላል የእግዚአብሔር ቃል። ሊታረዱ የተወሰኑትን አድን ይላል የእግዚአብሔር ቃል። ይሄንን ችላ ማለት ፈጽሞ አንችልም። ወደ ሞት የሚነዱትን ታደግ በሚለው ቃል ውስጥ ታደግ የሚለው ቃል፣ አድን የሚለው ቃል ውድ ወገኖቼ ጠንክሮ የሚታይ ቃል ነው። መታደግና ማዳን ከጸሎት ያለፈ ነገር ነው። በጸሎት ብዙ ስራዎች እንደሚሰሩ እናምናለን። ነገር ግን ጸሎታችን ደግሞ በድርጊት ሊፈጸም የሚገባ ባህሪያቶችን ያካትታል። እግዚአብሔር መሬቱን እንዲባርክለት ገበሬ ቢጸልይ መሬቱን ካላረሰው መሬቱ በጸሎት ብቻ እህል አያበቅልም። ተማሪ እግዚአብሔር ትምርቱ እንዲያሳካለት ቢጸልይ ተማሪው ካላጠና ትምርቱ አይሳካለትም። ወታደር ድል እንዲያገኝ ከእግዚአብሔር ዘንድ ቢለምን መሳሪያ ይዞ ካልተዋጋ ሊቀናው አይችልም። ስለዚህ እኛ በእግዚአብሔር ቃል ተመስርተን ልናደርጋቸው የሚገቡ ነገሮች እንዳሉ በጎና መልካም ነገሮችን ገንቢው በሆነ መንገድ ልናደርጋቸው የሚገቡ በርካታ ነገሮች ይኖሩናል። ሊታረዱ የተወሰኑትን አድን የሚለው ቃል መታዘዝን የሚጠይቅ በተግባር ልንፈጽመው የሚገባ ኃይለ ቃል ይዞ ነው አድን ታደግ እያለ የሚናገረን። እግዚአብሔር የሚለውን ወደ ሞት የሚነዱትን አድኗቸው ነው የሚለን። ሊታረዱ የሚነዱትን ታደጓቸው ነው የሚለን። እግዚአብሔርን በመለመን ብቻ ተገድበን እንድንቀመጥ አይደለም የሚነግረን፣ ድርጊት እንድንፈጽም ነው። ከመኖሪያ ቤታቸው የት እንደተወሰዱ ሳይታወቅ ሞተው ቢገኙ ቤተ ክርስቲያን ሰራውን አልሰራችም። በጎቼ የት ናቸው ማለት አለባት። የተገደሉባት ሰዎች ካሉ የተደረገው ይብቃ ያለች መንበርከክ የለባትም። የገደሏቸውን መንግስት ህጋዊ መልስ ይስጥልኝ ያለች መጠየቅ አለባት። ጳውሎስ ከአይሁዳውያን ያደረሰበት የሐሰት ክስና ሊያደርሱበት ያለውን መከራ የተወጣው ሮማዊ መብቱ እንዲከበር በመጠየቅ ነው። ጳውሎስ በሮማዊ ዘግነቱ በመጠቀም ወደ አውግስጦስ ቄሳር አቤት ብሎ ራሱን ከአይሁዳውያን እጅ አድኗል። ይህንን በማድረጉ እግዚአብሔር አምላኩን ፈቃድ ፈጽሟል። እግዚአብሔር ያውቃል ይያለ በጸሎት ብቻ ራሱን ለመከራ አሳልፎ አልሰጠም። ቤተክርስቲያን ያለ ፍትህ የተገደሉብኝ ልጆቼ፣ አገልጋዮቼ፣ የሚንገላቱት ህዝቦቼ የደረሰባቸው ይገደኛል ማለት አለባት። ወደ ሞት ለተወሰዱት፣ ከመኖሪያ ቤታቸው ለተፈናቀሉ ድምጿን ማሰማት ይኖርባታል። ይህ አምላክ ቃል ከኢትዮጵያ ህገ መንግስት ይበልጣል። ይህ አምላክ ቃል በህሊናችን እየጮኸ እንጸልያለን ብቻ ማለት እንደማንችል ይናገራል። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን የሚለውን የአምላክን ቃል ቸልያል የእግዚአብሔርን ሥራ እንሰራለን ማለት አንችልም። ፕሬዚዳንት ሬገን አሜሪካንን ያስተዳድሩ በነበረበት ጊዜ ከጨካኝ መንግስት ሸሽተው ከኤልሳልቫዶር የመጡ ስደተኞች የአሜሪካን መንግስት ያደነ ወደ መጡበት ሀገር ለጨካኝ መሪዎቻቸው አሳልፎ በመስጠት ወደ ሞት ይነዳቸው በነበረበት ጊዜ የነዚህ ስደተኞች መከራና ችግር ያሳሰባቸው አሜሪካውያን ክርስቲያኖች በቤተክርስቲያን የሚጸልዩላቸው ጊዜ ነበር። ሁኔታው እየተባባሰ መምጣቱን አሜሪካውያኑ ክርስቲያኖች ከጋዜጣ በየቀኑ ይከታተሉ ነበር። አንዱ ለናደርገው የሚገባ ይሄ ነው። ለኤልሳልቫዶር ስደተኞች የተቆርቆሩት እነዚህ አሜሪካውያን ክርስቲያኖች በቤተ ክርስቲያን ጸሎት ካደረጉ በኋላ ይህ አይበቃም በማለት ሌላ እርምጃ መውሰድ ጀመሩ። በቤተ ክርስቲያን ስናደርግ በነበረው ጸሎት ላይ ሌላ ጸሎት ማድረግ አለብን አሉ። ያደረጉት ሌላው ጸሎት በእግር የሚደረግ ጸሎት ነበር። በእግራቸው ጸሎትን ያደረጉት የቤተ ክርስቲያን ፕሮግራማቸው እንዳለቀ ወደ ሲቲ ሆል በመሄድ ሰላማዊ ሰልፍ ስለ ስደተኞቹ ያደረጉ ድምጻቸውን ለሌሎቹ ድምጽ ለሌላቸው በማሰማት ይሟገቱላቸው ነበር። ሰዎች ወደ ሞት ሲነዱ እንዲታረዱ ሲወሰንባቸው ዝም ያለች ቤተ ክርስቲያን፣ ዝም ያሉ አገልጋዮችና መሪዎች፣ ዝም የሚሉ ምእመናን ያ ዝምታቸው ክፉ ቀን ካለፈ በኋላ ድምጹ ከፍ ብሎ በውስጣቸው ይጮሃል፣ በህሊናችን ውስጥ ይጮሃል። ማርቲን ሉተር እንደዚህ ሲል ተናገረ፣ በመጨረሻ ላይ የምናስተውሰው የጠላቶቻችንን ድምጽ አይደለም ወዳጆቻችን የምንላቸውን ዝምታ ነው አለ። ማርቲን ሉተር እንዳለው የጠላቶች ድምጽ ሁሉ ይጣፋል፣ ያስጨናቂዎች ሁሉ ታሪካቸው የሚረሳበት ጊዜ ይመጣል። ወዳጅ ሆኑ ግን ወዳጆቻቸውና ወንድሞቻቸው መከራ ሲቀበሉ ዝም በማለታቸው መከራ የተቀበሉት ወገኖቻቸው የሚሰሙት የደመቀ የዝምተኝነት ጩኸታቸውን ይሆናል። በመከራ ቀን ዝም የሚል ወዳጅ የሚላላ ወዳጅ ዝምታው የሰውን መከራ ያከብዳል። በዘረኝነትና በውጭ ኃይል እየተነዱ ምንም ያላደረጓቸውን ደፋ ቀና ብለው በመካከላቸው የኖሩትን ደሃደጎች ሰዎችን በጥላቻ ፕሮፓጋንዳ ጠበኝነት በሚያነሳሱና የሚሰሩትን እያየን ዝም ማለት የሞተ ህሊና ባለቤት መሆን ነው። ይህ ሁኔታ ዝም ቢባል ህዝባችንና ምድራችን ለማንወደውና ለማንመርጠው የከፋ ሁኔታ ሊዳርግ የሚችል መሆኑን ማስተዋል ይገባናል። እኔ በእድሜና በዘመኔ ኢትዮጵያ አሁን የገጠማትን አይነት ችግር እኔ ያየሁ አይመስለኝም። ሁላችንም ወደምናመልከው አምላክ በመጮህ ያሳሰበንን ጉዳይ መንግስትም ሰምቶ መፍትሄ እንዲያመጣ ድምጻችንን እያሰማን ተጽዕኖ ልናደርግ ይገባናል። አሁን ባለንበት ሁኔታ በመንግስት ላይም የሞራል ተጽዕኖ ማድረግ እንደሚኖርብን አምናለሁ። ይህንን ስናደርግ አምላካችንን በመታመን የምንጸልየውን ጸሎት ተሰሚ እንዳይሆን በግንፍልነትና በንዴት የምናደርገው መሆን የለበትም። የሞቱትን ባንመልስም ደማቸውን ያፈሰሱ በህግ እንዲጠየቁ መጠየቅን፣ ንብረታቸው ተወሰደባቸውና የአካል ጉዳት የደረሰባቸው መብታቸው እንዲጠበቅ ድምጻችንን ስለነርሱ ማሰማት ይገባናል። በፍርሃትና በጭንቀት ለሚኖሩት ተወልደው ባደጉበት ሀገር መብታቸው ተጠብቆ የሚኖርበት ህጋዊ ጥበቃ እንዲደረግላቸው መጠየቅ ይገባናል። ከላይ ተመለከትነው የአምላካችን ቃል ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን የሚለው ቃል ሰዎች በግፍ ሊገደሉ የሚችሉበትን ሁኔታ ማስቆም እንዳለብን የሚያሳይ ነው። ሰዎችን ወደ ሞት የሚነዳቸው ረኛና ጠባቂ የሆነ መንግስት ከማጣት የተነሳ የሚመጣ ነው። በጎቹን ለሞት ሊታደጋቸው ከሞት ሊታደጋቸው የራሱን ህይወት ለሞት አሳልፎ የሚሰጥ ኢየሱስ ክርስቶስ ጌታችን ብቻ ነው። ክብርና ምስጋና ለስሙ ይሁን። ኢየሱስ በጎቹን የሚገድለውን ነፍሰ ገዳዩን ዲያብሎስን በጎቹን በሚገድልበት በራሱ መሳሪያ መስዋዕት ሆኖ ያዳነን ታላቅ እረኛ ነው። ስብከት አይደለም ኢየሱስ ክርስቶስ ሰብኮ ያዳነን፣ ሞቶ ነው ያዳነን። ህመማችንን ህመሙ፣ ሞታችንን ሞቱ ያደረገ ነው ጌታ ኢየሱስ። ጠላታችንን ከላያችን ላይ ቀንጥሮ የጣለልን፣ አንበራችንን የሰበረልን፣ ቁስላችንን የፈወሰልን። ምድራዊ መሪዎች ግን እንዲህ አይደሉም። ስጋ ለባሽ ባለስልጣኖችን ተስፋ የሚያደርግ ሁሉ እርጉም ነው። መጽሐፍ ቅዱስ እንደዚህ ይላል፣ ነቢዩ ኤርሚያስ በምዕራፍ 17:5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው ያለውን መርሳት የለብንም። ኤርትራውያን ነጻ በወጡበት ሰሞን እግዚአብሔርን ለማምለክ ወደ ቤተ ክርስቲያን መሄድ እስከማይችሉ ድረስ ለፈንጠዝያና ለደስታ ቀን ያልበቃቸው ዘመን ነበር። በኤርትራ ምድር ማንም ጠላት ያልተነሳበት መንግስታቸው ክርስቲያኑን እስላሙን ከሃዲውን ሁሉ የማይመር መከራ ያመጣ መንግስት ነው የሆነባቸው። በርካታ ወንድሞቻችን በእስር ቤት ከ15 ዓመት በላይ እየማቀቁ አሁንም አሉ። በኤርትራ ታሪክ ታይቶ የማይታወቅ ወጣት ሀገሩን እየተወ በበረሃ የሞቱ ውሃ የበላቸው በድንበራቸውና በአፍሪካ በረሃዎች እግዚአብሔር የፈጠረውን ሰውነታቸውን የአረብና የግብጽ ሐኪሞች እንዳሮጌ ዶንያ ሰውነታቸውን እየተረተሩ ኩላሊታቸውን የተለያየ ሰውነታቸውን ክፍል በመውሰድ ያረዷቸው እንዴት አይረሳል ሊረሳል ይችላል። እነዚህ ወገኖቻችን ሰው ለስጋ ለባሽ ሊሰጠው በማይገባ ክብርና ውዳሴ ሰማይ ላይ ሰቀሉት መንግስታቸው ለመበተናቸው ለመከራቸው ዛሬ በእስር ቤት ለመማቀቃቸው ምክንያት ነው። መሪዎች ስልጣናቸውን ክብራቸውን ስማቸውን የንጹሃንን ደም ካፈሰሱ ጋራ በመወዳጀት በመደራጀት የስልጣን ዘመናቸውን ማራዘም አይከብዳቸውም። ሳር የሆነው የዛሬ ክብራቸው ነገ አፈርና ወደ አፈር ተመለሳለ ወደ ተባለው ውርደታቸው እንደሚመለሱ ይረሳሉ። እግዚአብሔር ባልተናገረን መንፈሳዊ ተስፋ በከንቱ ፉጨት ተስፋ ያደረግን ኢትዮጵያ የምትባለውን ሀገር እንዳናጣ ማሰብ አለብን። አንድ በጀርመን ይኖር የነበረ ግብጻዊ ኦርቶዶክስ እምነት ተከታይ ተናገረውን አንድ ወዳጅ የነገረኝን ላሰማችሁ ይገባኛል። ይህ ሰው ሲናገር እንዲህ አለ፣ እናንት ኢትዮጵያውያን የኛ ትላንትና የናንተ ዛሬ ነው፣ የኛ ዛሬ የናንተ ነገር ነው አለ። ግብጻዊው ክርስቲያን ለምን ይሄንን እንዳለ ታሪክ የሚያውቅ ይመርምረው። የኛ በሆነ በዛሬ ህይወታችን ለሞት የሚነዱትን መታደግ ትልቁ ጥሪያችን ነው። ከምን ጊዜውም የበለጠ የህዝባችንና የሀገራችን ጠላት ማን እንደሆነ ወዳጃችንን ማን እንደሆነ መለየት አለብን። መሞኘት የለብን። ነገ ጧት ቆጭቶን እንዲብዬ ነበር ይያልን ከንቱ ነገር ከማውራት ውድ ወገኖቼ ጸልዬ ነበርን ይያልን ዝም ብለን ከማውራት በድርጊት የሚገለጡ ነገሮችን መልካም ነገሮችን ለማድረግ እግዚአብሔር ያሳስበን ሊመራን ልንጸልይ ይገባናል። በሀገራችን ዛሬ ሰዎች መብታቸው ተረግጦ ድምጻቸው ታፍኖ የሚደርስባቸውን ግፍ ዝም ይያልን የምናየው ጉዳይ አይደለም። መሪነትና መንግስታዊ ስልጣን የመጀመሪያው ተልእኮ ህዝብ ያለ ስጋትና ፍርሃት መብቱ ተከብሮ እንዲኖር ማድረግ ነው። ዛሬ ሰዎች ዓለምን እንደመንደር እንደሆነች አድርገው በሚያዩበት ዘመን የህዝባችንን ችግር ከልባችን ካላራቅን በስተቀር ሁላችንም ከምንጊዜውም በተለየ የተቀራረብንበት እድል ገንቢ ለሆነ ለውጥ ልንጠቀምበት ይገባናል። ዓለም እንደ አንድ መንደር እየታየች ባለንበት በዚህ ዘመን ውስጥ ምን ማድረግ እንችላለን? የእድል ለኛ እንደተሰጠን ማወቅ አለብን። ገንቢ የሆኑ ተጽዕኖች ማድረግ አለብን። ሐሳባችንን በሶሻል ሚዲያ ላይ እና የሚደርሱ ችግሮችንና መከራዎችን ሰዎች እንዲሰሙና እንዲያውቁ ማድረግ አለብን። በመንግስት ላይ ለህዝባችን ክብር ሰላምና ደህንነት እንዲሁም ለአንድነቷ የሚቻለንን ሁሉ ማድረግ ይኖርብናል። ግፍን ማስቆም፣ ግፍን ማጋለጥ፣ ተቃውሞ በማሰማት በሐሰት ለሚነገር ፕሮፓጋንዳ ራሳችንን ሳናስገዛ በጥላቻና በዘረኝነት ሳንለከፍ ጥላቻ ከሚያመጣው ክፉ ውጤት ራሳችንን እየጠበቅን ድምጻቸውን ሊያሰሙ እድል ለተነፈጉት ወንድሞቻችንና አያቶቻችን ድምጽ ልንሆንላቸው ይገባናል። ማርቲን ሉተር ሲናገር እንዲህ አለ፣ አንድ ሰው እንድትጠላው ወደሚያደርግህ አዘቅት ውስጥ እንዲያወርድህ አትፍቀድለት አለ። አሁን አገራችን ባለችበት ሁኔታ ብዙ ጥላቻ ይታያል። እርስ በርስ ልንበላላ ልንጠላላ የሚያደርግ ኢትዮጵያዊነትን አንድነትን ወገርነትን አጋርነትን የሚያጠፉ የጥላቻ መርዝ መልክተኞች ሞልተዋል። ከዚህ የተጠበቀን ነገር ግን ስለ ንጹሃን ስለሞቱ ከቤት ከንብረታቸው ስለተፈናቀሉ በፍርሃትና በስጋት በጭንቀት ላሉ ወንድሞቻችን ሚቻለን በገንዘባችን ሚቻለን ድምጻቸው በመሆን ሚቻለን ደግሞ መንግስት ጋር በመንግስት ላይ ተጽዕኖ በማምጣት ልንሰራ ይገባናል። እግዚአብሔር የተመሰገነ ይሁን። ሰዎች ምሬትና ክፋት የሚያመጡባቸው ተጽዕኖ የተነሳ የሚገልጡት መራራ ቃልና ስሜታዊ ምላሽ የሐዘን መግለጫ ሆኖ ከመታየት አልፎ ቋሚ መመሪያ ሊሆነን አይገባም። በፈተና ጊዜ መላላትን ያመጣብናል። ውድ ወገኖቼ ቤተ ክርስቲያን የህዝብን ነገር ለመንግስት ብቻ ተታ ዜጎች ሲንገላቱ ሲበደሉ የምታገለግላቸውን ህዝቦቿ ሲገደሉባት ሲሰቃዩባት ከመንግስት ጋራ ልትፋጠጥ ይገባታል። በጎቼን ማን ነው የሚበላቸው? በጎቼ ለምን ይበተናሉ? ይያለች ድምጿን ማሰማት አለባት። ማርቲን ሉተር ኪንግ በአሜሪካና በባፕቲስት ቤተክርስቲያን መጋቢ ሆኖ ያገለገለ ፓስተር ነው። ማርቲን ሉተር ሰላማዊ በሆነ መንገድ ህዝባዊ ቢተኝነትን በመመረጥ ለጥቁሮች መብት የታገለ ሰው ነው። ዛሬ እኛ ኢትዮጵያውያኖች እንዴ መሰሉ ሰዎች በከፈሉት ዋጋ ላይ የተመሰረተ ነጻነት በዚህ ሀገር እንደምንኖር ማወቅ ይኖርብናል። ማርቲን ሉተር ለጥቁሮች መብት የታገለበት መንገድና ዘዴ እጅግ በጣም ብዙ ትምህርት አለው። የጥቁሩን ብሶትና ጥቃት በሚመለከቱ ሁኔታ ላይ ያጠነጠነ ቢሆንም የትግል እርምጃውን ያካሄደበት ስልት ጥቁሮች ባሪያ አድርገው ከገዟቸውና ከበደሏቸው ጋር በሰላምና በስምምነት የሚኖሩበት መንገድ የመረጠ ሰው ነበር። ንግግሮቹ በአፍሪካውያን ወንድሞቻችን ላይ ጥላቻና ጭቆና ያሳደሩትን ህሊና የሚነካ ሰው እንዳልሰማ ብሎ እንቢ ብሎ የማይጥለው ንግግሮች ይናገር ነበር። ማርቲን ሉተር ሲናገር እንዲህ ብሏል፣ ጥላቻ ህይወትን ሽባ ያደርጋል፣ ፍቅር ህይወትን ነጻ ያደርጋል። ጥላቻ ህይወትን ግራ ያጋባል፣ ፍቅር ለህይወት ስምረትን ያመጣል። ጥላቻ ህይወትን ያጨልማል፣ ፍቅር ህይወትን ያበራል እያለ ሲናገር ነበር። ውድ አድማጮች፣ ለዛሬ ያቀረብኩት ትምህርት ከሀገራችን ጋራ የተያዘ ስለሆነ እንደዚህ ያለ አይነት ጉዳይ ላይ ያቀረብኩትን ትምህርት ጥያቄ ወይም አስተያየት ካላችሁ ደውላችሁ ልትጠይቁኝ እንድትችሉ ኢንካሬጅ አደርጋችኋለሁ። እግዚአብሔር ስም የተባረከ ይሁን። የሰማነውን ሁሉ ለህዝባችን ደህንነት፣ ሰላምና በጎ ነገር የማምጣት ምክንያት ያድርግልን። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።